ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ክፍል 2 መደበኛ ፕሮግራማችን አሁን ይጀምራል። አድማጮቻችን የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ከተመሰረተበትና ትግል ከጀመረበት ጊዜ አንስቶ ቀደም ሲል በመይሶን በኋላም በደርግ ኢሳፓ በወያኔ አሁን ደግሞ የፍቅርና የመደመር አውባውራንን በሚሉ ትራዝነስተኮች የሐሰት ፕሮፓጋንዳዎችን ተንሱበታል። አንዱም ውሃ የማይቋጥር ድርጅቱ ይህን አስመልክቶ ከአመታት በፊት ለምን ይዋሻል በሚል በተከታታይ ምላሽ ሰጥቶ ነበር። ክፍል 1 እና 2ን አስተምተን የተክላላ ፕሮግራማችን ፍጻሜ ይሆናል። ለምንስ ይዋሻል? እስከመቼስ ይዋሻል? በስልክ በድረገጽ በአፍ በጽሑፍ ውሸት በስቷል። በወያኔ ሀቅ ለምን ነውና ሁሉንም ቅጥፈት በተመለከተ በየጊዜው በጽሑፍም በሬዲዮም ምላሽ ለመስጠት መጣራችን የሚታወቅ ነው። በኢሃፓ ላይ የሚነዛው የማያቋርጥ ውሸት በወያኔም በቀይ ሽብርተኛው አገዛዝና ርዝራዦቹ ኢሃፓን ካላስጠሉ ፖለቲካ ጡንቻ አናገኝም ብለው በሚያምኑ ቡድኖችና በባዕድ ቅጥረኞች ሁሉ ነው። በመደጋገሙ ብዛት እውነት የሚመስላቸው ወጣቶች መኖራቸው ደግሞ የሚያከራክር አይደለም። ውሸቱ ያስፈልጋቸው ለሁሉም ምክንያት ነው። ግማሹ ወንጀሉን ለመሸፋፈን፣ ቆሻሻ ታሪኩን ለመደበቅ፣ ሌላው ደግሞ ኢሃፓን ለማስጠላትና ከህዝብ ለመነጠል ነው። በኢሃፓ ላይ ሐሰት ወሬን በማናፈስ የመጀመሪያውን ቦታ የያዘው ደርግ ነበር። አለ ምክንያት አልነበረም። ኢሃፓ ህዝብን አደራጅቶ ለትግል ስላስነሳና ደርግ ቦታውን ለጊዜያዊ ህዝባዊ መንግስት እንዲለቅ ያቀረበው ጥሪ ሰፊ ድጋፍን ለማግኘት በመቻሉ ነበር። በመሆኑም ድርጅቱን ለማስጠላት አንዴም አስገንጣይ ሲለው፣ ሌላ ጊዜ ደግሞ የሶማሊያን ወረራ ደገፈ ብሎ ሲቀጥፍ፣ የሲአይኤና የአረብ ቅጥረኛ ብሎ ሲወነጅለውና አልፎም ጸረ ኦሮሞ አረጭቁን የአማራትም ክህተኛ ቡድን ብሎ በመይሶንም ድጋፍ ሲከሰው ነበር። ትምክህተኛ የአማራ ቡድን የሚለውን ወያኔም ተቀብሎ ኢሃፓን አባይ ኢትዮጵያ ቡድን ብሎ ሰይሞና በኢሃፓ ውስጥ የነበሩትን ብዙ ሺህ የትግራይ ተወላጆች የሸዋ ኮራኮር ብሎ ሰይሞ ሲያስላላ ተነሳ። በቅርቡ አንድ የቀድሞ የወያኔ መሪ ከኢሃፓ ጋር በአዲስ አበባ ተገናኝተን የተለያየ ነው። ኢሃፓ በከተማ እጣቆሳለው ሲል እኛ ደግሞ የለም ከገጠር ወደ ከተማ በማለታችን ነው ብሎ የለፈፈው ጭልጥ ያለ ውሸት ሲሆን፣ ይሄም የኢሃፓ አመራር ከወያኔ ጋር በከተማ መቼም አልተገናኘምና በሁለቱ ድርጅቶች መካከል የተፈጠረው ዋነኛው ልዩነት ወያኔ ሁሉም በሄረሰብ ተገንጥሎ የራሱን መንግስት ያቋቁም በማለቱና በሄረሰቦች አብረው ሊኖሩ አይችሉም የሚል መርሃ ግብር በማውጣቱ ነበር። ኢሃፓ በሄረሰቦችን አቀፍ የሆነ ከተምክህትና ከጠባብነት የራቀ ድርጅት ነበር። በውስጡ የተሰለፉት ከልዩ ልዩ በሄረሰቦች የመጡ እንደነበሩ ዓለም ያውቀዋል። ኢሃፓ ጠባብ በሄረተኛነትን ተዋጋ እንጂ አላቀፈውም። ለዚህም ነው የጠባቦች ርብርቦሽ በኢሃፓ ላይ የተነከረውና እስከዛሬም ያላባራው። የሶማሊያን ተስፋፊ አቋም ደግፎ ናዝሬት አዳማ ሳይቀር የሶማሊ ግዛት ነው ብሎ ሞቃዲሾ የተፈራረመው ወያኔ እንጂ ኢሃፓ አልነበረም። ኢሃፓ የዚያድ ባሬን ወረራ ተቃወመ እንጂ አልደገፈም። የኢሃፓ አባላት ወረራውን ሲዋጉ ረገፉ እንጂ ለባድ ጦር ድጋፍ አልሰጡም። የኢሃፓ አባላት በሶማሊያ ስደተኛ ሰፈሮች ተሰቃዩ እንጂ ወዳጅ ተብለው እንደ ወያኔ አባላት በእንክብካቤ አልተያዙም። አረመኔው መንግስት በኦጋዴን ጦርነት አስታኮ ኢሃፓን ሊያጠቃ ሲነሳ ኢሃፓ ባዕድ ወራሪ እንደገፈ ብሎ ለራሱ አመቺ የሆነውን የሐሰት ዜና ሲነዛ ዛሬም ይህን ሀቅ ብለው የሚያስተጋቡ መኖራቸው አጠያቂ ነው። በአገራችን ላይ የባዕድ ኢምፔሪያሊስት ቁጥጥር ይወገድ ብሎ የታገለው ኢሃፓም በአሜሪካ የስለላ ድርጅት ሊደገፍ የሚጠበቅ አይደለም። የነን በሬ ወለደ ግን በማስተጋባት አንድ የቀይ ሽብር ወንጀለኛ የሆነ ግለሰብ በቅርቡ በጻፈው ምስክርነት ተብዬ አሳፋሪ መጽሐፍ ውስጥ የኢሃፓ መስራቾች ራሳቸው የምዕራብ ጀርመንና የአልጄሪያ ተቀጣሪዎች ነበሩ ሲል ጽፏል። ውሸት አንዳንዴ ትንኝን አወፍሮ ዞን ያደርጋል ነውና በአብዛኛው ኢሃፓ ላይ የሚነዛው ውሸት የፈጠራ ለመሆኑ ይህ አይነታ ምስክር ነው። ለምንስ ይዋሻል? የራስን ወንጀል ለመደበቅ ሐሰትን አሰራጭቶ ድርጅትን ለማስጠላትና አዲሱን ትውልድ ከድርጅቱ ለመነጠል መሆኑ ግልጽ ነው። ዛሬ ድረስ ወያኔዎችና የደርግ ርዝራዦች እንደ መስኮብ ቀኖና የሚያነበንቡት ደግሞ ኢሃፓ ወጣቱን አስጨረሰ የሚለውን ይመለከታል። ይህ አስጨረሰ የሚል ክስ የሚቀርበው ህዝብን በጨረሱና በፈጁ ወይም በሽብሩ ተባባሪ በሆኑት ሁሉ መሆኑ የሚደበቅ ጉዳይ አይደለም። ኢሃፓ ለመከላከል አንዲትም ጥይት ከመተኮሱ በፊት ደርግ አባሎቹን እነ ሻለቃ አሊ ሙሳ፣ ጌታቸው ሽበሺና ሌሎች ነፍሰ ገዳይ ቡድኖችን አስተማርቶ አያሌ የኢሃፓ አባላትን በየቦታው መጨረሱን አያነሱም። ዛሬ በየድርጅቱ ተሰግስገው ያሉት ነፍሰ ገዳዮችና ወንጀለኞች፣ በወያኔ ዙሪያ ያሉትም እነ ተከስተና ተስፋዬ ቼንቴዎች፣ በስደት ዓለም ያሉ ሽብርተኞች ሁሉ ደርግ በኢሃፓ ላይ በቅድሚያ ጦርነት ማወጁንም አያነሱም። ይባስ ብለው ሽብር መካሄዱን ራሱንም እስከ መካድ ደርሰዋል። ደርግን ብረት በእጅህ ነውና ፍጅ ብለው ያማከሩ ምሁሮችም ዛሬ ዞር ብለው ኢሃፓ በነጭ ሽብር ይከተስ ብለው በቀይ ሽብር ተካፋይ የነበረውን ወያኔን ወትዋጅ ሆነዋል። ያንን የታገለ ትውልድ ሲያብጠለጥሉም ያ ጀግና ትውልድ ደረቱን ለጥይት ሲሰጥ እነሱ የበረሃ አይጥ ኑሮን አልያም ከደርጉ ትብብርን መፍጠው እንደነበር እንዲነሳ አይፈልጉም። ስደት ለቅጥፈት ያመቻቸው ብዙዎች ሕይወቱን ለዓላማውና ለሕዝብ የሰጠውን ትውልድ ሲያክቸለችሉ ሀፍረትም የሚሰማቸው አልሆኑም። ኢሃፓ ወያኔን ሲፋለም ለወያኔ ገንዘብ ሲለግሱ እንደነበርም አያምኑም። ዴሞክራሲ ደብዛው በጠፋበት ሀገር አምባገነንነትን መዋጋት የግድ መስዋዕትነትን ይጠይቃልና የኢሃፓ አባላት አረመኔውን ደርግ ሲታገሉ ተሰውተዋል፣ በእስር ፍየል ተቀብለዋል፣ ተንገላተዋል፣ ተሰደዋል። ትግል ከንቱ ወሬ ሆኖ ከተገኘ በጽናት ጠላትን መታገል ሳይሆን ከጠላት ጋር ነጋ ጠባ መደራደር፣ ሰነድ መፈራረምና መሸመጋገል ከሆነ በእርግጥም መስዋዕትነትን ላይጠይቅ ይችላል። ይህም ቢሆን ግን በ1997 ዓመተ ምህረት እንዳየነው ህይወት መጠየቁ አልቀረም። ከ200 በላይ ዜጋ በአዲስ አበባ ብቻ ተፈጅቷል። ለዚህ ተጠያቂ ግን ቅንጅትም ህብረትም ሳይሆኑ አረመኔው ወያኔ ነው። በደርግ ጊዜ ለተፈጀው ህዝብ ተጠያቂው አራጁ ደርግ እንጂ የታገለውና ደርግን የታገለው ኢህአፓ ሊሆን አይችልም። ነገ በወያኔ ላይ የተፋፋመ ትግል ቢከሰት ወያኔ ለሚያጠፋው ህይወት ተጠያቂው የሚያታግለው ወይም የሚያታግሉት ድርጅቶች ናቸው ከተባለማ ከወዲሁ ለወያኔ እንጎንበስን መምከሩ ያዋጣል። ሞት ለፋሽስት ብሎ ደረትን ለጥይት መስጠት፣ አላጋልጥም ብሎ መርዝ ውጦ መሰዋት፣ ከፎቅ መፈጥፈጥ ስህተት ተብሎ ከተገኘማ አምባገነንን ይቅርታ መጠየቅና መለማመጥ ስልጡን ፖለቲካ ሆኖ ታሪክን ያዋርዳል። ህዝብን የጨረሰ ደርጉ ነው። ህይወትን የጠየቀች ደግሞ ድረሱልኝ ያለችው ውድ አገር ኢትዮጵያ ናት። ሌላ ሌላው ሁሉ ገጣሚው ገሞራው እንዳለው የማይታመን የቀመለ ወሬ ውሸት ነው። ያብየን ከክ ለምዬ ልክክ እንዲሉ አህያውን ፈርተው ዳውላውን ቅጥቅጥ እንዲሉ የነበሩት ስርዓቶች በኤርትራ ለተፈጠረው ችግር ተጠያቂ ሆነው ሳለ ኢህአፓ ኤርትራን አስገነጠለ ብለው ሐሰት ነጋ ጠባም ያናፈሱ ክፍሎች አሁንም አሉ። እስከ መቼ ይሄ ውሸት? የአጼው ስርዓት በኤርትራ የነበሩትን ሀገር አፍቃሪዎችና አርበኞች አገልሎ ባንዳዎችን ካቀፈና በተባበሩት መንግስታት የተወሰነውን የፌዴሬሽን ትስስር ካፈረሰ በኋላ የኤርትራ ችግር የተባለው ተጋግሎ መከሰቱ የማይቀር ሐቅ ነው። በኦም ሀጀርና ሌሎችም ቦታዎች የተፈጸሙት ፍጅቶች ችግሩን አባባሱ እንጂ አልቀነሱትም። ደርግም ለስልጣን ሲበቃ እነ ጀነራል አማን አንዶምን ሲገድል፣ ወጣቶችን በአስመራ በኮማንዶ አባሎች ሲያንቅና ሲያሳንቅ የጀብሃና ሻቢያን አባላት ቁጥር ጨመረላቸው። የራሱን ጦር ራሱ እያዳከመ አዋጊ መኮንኖችን እየረሸነ አልፎም በርካታ ጀነራሎችን ገሎ የጦሩን ሞራል በዚህም በዚያም ካዳከመ በኋላ ነገሩ አለቀለት ቢባል ምንም ክርክርን አይጋብዝም። የመንግስት ስልጣን ያልያዘው ኢህአፓ ኤርትራን ሊገነጥልም ሆነ ሊያስገነጥል የሚችልበት ሁኔታ ምንም አልነበረም። የኤርትራ ችግር ሲከሰትና ጀብሃ ሲመሰረት ሆነ በኦጋዴን ጦርነት ሲጀመር ሜጫና ቱለማ ተቋቁሞምና በባሌም አርሶ አደሩ ለትግል ሲነሳ ወዘተ ኢህአፓ ገና አልተመሰረተም ነበር። የብሔረሰብ ችግር በኢህአፓ የተወለደ ሳይሆን በስርዓቶቹ ግፍ የፈነዳ ነው። ኢህአፓ ለዚህ ችግር መፍትሄ ተቁሞ ኢትዮጵያውያንን በሀገር አንድነት ደረጃ በዴሞክራሲ ሊያነሳሳ ተነሳ እንጂ አሰተኞች እንደሚሉት ሀገርን ሊያስገነጥል አልተነሳም። የራስን እድል በራስ የመወሰን መብትንም ማወቁ በነበረው ርዕዮት መሰረት ተገቢውን መፍትሄ ያስገኝልኛል ብሎ በማመን እንጂ ግንጠላን ለመደገፍ ሆኖ በነበርማ ሁላችን እንገንጠል ካለው ወያኔ ጋር ለምን ገና በ1967 ዓ ም አተካራ ይገባል? ለምንስ ይጋጫል? ለምንስ ይዋጋል? ለምንስ እንደ ወያኔ ኤርትራ የኢትዮጵያ ቀኝ ግዛት ናት ብሎ ፈርሞ ከሻዕቢያ ልክ እንደ ወያኔ አያብርም ነበር? ለምንስ ሩቡ ኢትዮጵያ የሶማሌ መሬት ነው ብሎ እንደ ወያኔ ከዚያድ ባር የተፈራርሞ ጥቅማ ጥቅምን አግኝቶ አይጠናከርም ነበር? ሐቅ ያንቃል፣ ሊደበቅም አይችልም። በኢህአፓ ላይ የሚነዛው ሐሰት በየጊዜው እየተጋለጠም እርቃኑን ይቀራል። ያ ትውልድ ራዕይ የነበረው ነውና ለሕዝብ መብት ተቆርቋሪ ነበርና ለውጥን ፈላጊ ነበርና ሀገር በቀል ራእይ አለን ብለው የመጡና ትግልንም የደፈሩ ዛሬ ግን ለከሳቸው መድረክ ያገኙና የፈጠሩ ያኔ ጸጥ በማለታቸው ባለመኖራቸው ወጣቱ ትውልድ የጊዜውን የተፈነ የለውጥ ርዕዮት በመቀበልና ወደ ግራም በማዘንበል መፍትሄ ፈለገ። ዛሬ የህዝብን መሠረታዊ ፍላጎትና ታሪክ ክደው ያ ትውልድ የባዕድ ራእይ አምጥቶ ሀገር አተራመሰ የሚሉት ተማርን ባዮች በመሠረቱ የሚያንገበግባቸው ለምን የአጼው ሥርዓት በትግል ፈረሰ የሚለው ነው። ለአጼው ሥርዓት መንኮታኮት የታገለው ኢህአፓ በዚህ ረገድ አጠፋው ተሳሳትኩ የሚለው የለውም። ኋላ ቀር ሕዝብን በድህነት ቀፍድዶና መብት ረግጦ የነበረ ሥርዓት ነበርና የደርግንም አረመኔ ሥርዓት በመታገሉ የሚቃጠሉ ክፍሎች ዛሬ በሰበብ አስባቡ ያን ቆራጥ ጸረ ደርግ ትግል ሊያንቋሽሹ ቢሞክሩም በመሠረቱ ውርደት በእኔ ይሆንባቸዋል እንጂ ሐቁን ሊቀይሩ አይችሉም። ለነገሩማ መሬት ላራሹ ብሎ መጮህ ድህነት ወንጀል አይደለም ድሃው ይማር ብሎ መሰለፍ፣ የታጎሩ ሁሉ ይፈቱ ማለት፣ የአገር ሉዓላዊነት ይከበር ብሎ መሟገት፣ ዘረኛው ኢያን ስሚዝን ተቃውሞ ለዚምባብዌ ያኔ ሮዴዥያ ሕዝብ ነጻነት መሰለፍ፣ ባህል ይከበር፣ በአርሶ አደሮች ላይ የጣለው አላግባብ ከፍ ያለ ግብር ይሰረስ፣ የሰርታደሩ ሕዝብ መብት ይከበር ወዘተ ብሎ ዴሞክራሲያዊ ጥያቄዎችን ማንሳት ምን ላይ ነው ባዕድነቱ? ሀገር አፍራሽነቱ? ዛሬ ያ መጥፎ ሥርዓት ሄደብን ወደቀብን የሚሉና አፋቸውን ሞልተው መሬት ዳራሹ መባሉ ሁሉን ችግር ፈጠረ የሚሉ የብዝበዛ ጠበቆች እንደሚሉት ሳይሆን ኢህአፓ ለኢትዮጵያ አርሶ አደርና ብዙሃን ቆመ በቆራጥነት ታግሏል። ዛሬም የወያኔ ጀሌዎችና ዘረኞች ያለውን አገዛዝ እያዳነቁ ዴሞክራሲ ሰፈነ ብለው ሲዋሹ አምሮ የሚታገላቸው ለዚሁ ነው። ሐቅ የሕዝብ ወዳጅ እንጂ የጨቋኞች አጋር አይደለችም። በአሁኑ ጊዜ ሊተረክ የሚገባው ቀና ታሪክ የሌላቸው ሁሉ ታሪክ ጸሐፊ ሆነዋል። መጽሐፍ መጻፉና አንባቢ ማግኘቱ በደፈናው መልካም ቢሆንም ውሸትን እንደ ጨርቃጨርቅ ፋብሪካ መተርተር ግን ጎጂ ነው። ክህደቱ ማፈርና መደበቅ ሲገባው መጽሐፍ ጻፍኩ ብሎ ኢህአፓ የኤርትራን ጥያቄ የቅኝ ግዛት ነው አለ ብሎ ዋሸ። ሲኒማ ሰሪ ነኝ ያለው ግለሰብ ደግሞ ኢህአፓ በዚህ በዚያ አለ ምክንያት ሰው ይገድል እንደነበር አስመስሎ ሲያቀርብ፣ ሌላ ደራሲ ነኝ ባይ ደግሞ ኢህአፓ ለአባልነት ሲያጭህ እምቢ ካልክ በጥይት ይገል ነበር ብሎ ለፈረንጁ ሁሉ እግዚኦ በሉ ሲል ቀጠፈ። አንዳንዱ አውቆ ሲዋሽ፣ ሌላው ደግሞ ባላወቀው ገብቶ ያማረበት መስሎት ይቀላምዳል። ውሸት ግን በስቷል። በዘመን አመጣሽ ፓልቶፕ በሚባለው መድረክ በየቀኑና ማታው ስለ ኢህአፓ የሚነዛው ሐሰት እንደ ወያኔ ኢኮኖሚ በአስር መቶ ሂሳብ በየሳምንቱ የሚያድግ ነው። ኢህአፓ ለዓመታት የህብረት ጥረቶችን ሲያገዝና ሲደግፍ ከሁሉም ድርጅቶች ጋር በእኩል ሲሠራ እየታየ ለሀገር ሲል ካደሙትና ወንጀል ከፈጸሙበትም ጋር ሲያብር እያሳየ ከሌሎች ጋር ለፍቶ ለህልውና ያደረሰውን ኅብረት በቅድሚያ ያደናቀፉት ሌሎች መሆናቸው እየታወቀ ኋላም ያዳከሙት ሕዝብን የካዱትና ፓርላማ የገቡት ሁለት መሪዎች መሆናቸው ገና ሳይረሳ አንዳንዶች አሁንም ዛሬም ኅብረቶች የሚፈርሱት ኢህአፓ እኔ ያልኩት ካልሆነ ብሎ ወይም አልተባበር ብሎ ነው ብለው ይዋሻሉ። ሐቁ ግን ሌላ ነው የሚያሳየው። በማንኛቸውም የህብረት ጥረቶች ኢህአፓ አንድ ድምፅ ይዞና የብዙሃኑን ውሳኔ እያከበረ መቀጠሉን ማንም ሊክድ አይችልም። አባላቱም በተቻላቸው ኅብረቶችን ሲደግፉ ቆይተዋል። ስለዚህም በዚህ ረገድ በኢህአፓ ላይ የሚነዛው ውሸት ሁሉ ምነዋ ውሸት በዛ ያሰኛል። ኢህአፓ አንዱና ዋነኛ መለያው ኢትዮጵያዊ መሆኑ ነው። ማለትም ለጋራ ሀገራችን ሉዓላዊነትና እድገት የሚታገል ድርጅት ነው። የኢትዮጵያን ጥቅም መቼም ቢሆን መቼ አሳልፎ ሰጥቶ አያውቅም። በስልጣን ተደልሎ ህዝብን አልከዳም። ጥቅማ ጥቅም ብሎ ከባዕዳን ጋር ሀገርን በሚጎዱ አቋሞች ዙሪያ አልተሰለፈም። ዛሬ በኢህአፓ ኢትዮጵያዊነት ወይም ሀገር ወዳድነት ላይ ጥርጣሬ ሊፈጥሩ ላይ ታች የሚሉ ክፍሎች ውስጥ አብዛኛዎቹ ግን ባገኙት አማራጭና ቀዳዳ ሁሉ የራሳቸውን ጥቅም በማስቀደም ከኢትዮጵያ ጠላቶች ጎን መቆማቸውን ወይም በጥቅም መገዛታቸውን ያየነው ነው። ኢህአፓ ለደርግም ለወያኔም ቢያድር ሻዕቢያ የፈለገውን ሁሉ ቢያሟላ ወይም ቢቀበል ለሱዳንና ሶማሊያ ቢገዛላቸው ለአሜሪካና አውሮፓውያን ቢጎነበስ ቻይና ደርግን ደግፎ ስትል እሺ ጌታዬ ብሎ ቢቀበል ኖሮ ምናልባትም ዛሬ በአራት ኪሎ ቤተ መንግስት የሚፈነጨው ኢህአፓ ሊሆን በቻለ ነበር። ግን ኢህአፓነቱን ህዝባዊነቱን የሸጠ የቸረቸረ የትም ብቻ ኢህአፓ ሆኖ ይገኝ እንደነበር ምንም ጥርጥር የለውም። ዛሬም ቢሆን ሀገር ወዳድነቱን ቅድሚያ ባይሰጥ ኑሮና ሹመትና ገንዘብ ፈላጊ ቢሆን ኖሮ ከወያኔ ተደራድሮና ህዝብን ክዶ እንደነ ሆድ አምላኩ አድርባይነት ሁኔታ ወያኔ ጫማ ስር ወድቆ ግላዊ ጥቅሞችን ባሟላ ነበር። ኢህአፓ ግን በማያጠራጥርና ባልተሸራረፈ መንገድ ኢትዮጵያዊና ጸረ ወያኔ በመሆኑ ለዚህ አይነት ክህደት አልተበገረም። በመሆኑም የተያዙ አባሎቹ ደብዛቸው ይጠፋል እንጂ ለወያኔ ፍርድ ቤት ተብዬ ወግ እንኳን አይደርሱም። ያባ አንድ ሀያል መንግስት አለና እሱ ባዘዘን እንጓዝ ብሎ በሽንፈት አልሰገደም። ኢትዮጵያዊ ኩራትና ክብርን ጠበቀ እንጂ ይህን ሊሉ የሚችሉ ለመሆኑ ስንቶቹ ናቸው? ትናንት ከትናንት ወዲያ ኢትዮጵያን ካደሙና ካዋረዱ አገዛዞች ጋር አልተቃቀፍንም ብለው እንደ አባባቸው ሞልተው የሚናገሩና የሚናገሩትም ሀቅ የሚሆን ለመሆኑ እነማን ናቸው? የኢህአፓ አባላት ድርጅታቸውን የሚያፈቅሩት ኢትዮጵያ ሀገራቸውን ስለሚወዱና ኢህአፓም ለኢትዮጵያና ለህዝቧ ቆማል ብለው ስለሚያምኑ ነው። ይህ መሰረታዊ ሀቅ የማይገባቸው ወይም በአገር ወዳድነት ሽፋን የራሳቸውን ጥቅም ማስቀደም የሚሹ ክፍሎች ግን የኢህአፓ አባላት ኢትዮጵያን ትተው ድርጅታቸውን ብቻ የሚወዱ አስመስለው ያቀርባሉ። ተደናግሮ ማደናገር ይሏል። ይህ ነው የኢህአፓ አባላት የተሰባሰቡት በዓላማና መርህ ዙሪያ እንጂ አንድን ግለሰብ ፍጹም መሪ በማለት ወይም እንደ ጣዖት በማምለክ አይደለም። ስለዚህም የሆነ መሪ መርህን ጥሶ የግል ፍላጎቱንና ጥቅሙን አስቀድሞ ሲነሳ ብዙሃኑ አይከተሉትም። የኢህአፓ ዘንድ አንቱታ ለህዝብ ነው። የህዝብ ጥቅም ከሁሉም በላይ ነው። ድርጅትም ሆነ መሪን ይህን እስከ ተከተለ ድረስ ይከበራል። በኢህአፓ ላይ ውሸት የበዛው አንድም አዲሱ ትውልድ በሚገባ ሀቁን ስላልሰማ ሲሆን፣ በሌላ በኩል ደግሞ የኢትዮጵያ ጠላቶች የትናንትናና የዛሬም ይህን ኢትዮጵያዊ ድርጅት ለማጥፋት በመረባረባቸው ነው። ኢህአፓ ግን በሐሰት ናዳ የሚሞት የሚጠፋ አለመሆኑን በቀጣዩ ትግሉ እያሳያቸው ነው። ውሸት ቢበዛ ሐቅን ሊገድል ሊያጠፋ አይችልም። መጋለጡ ላይቀር እውነትን ተናግሮ ከመሸበት ማለት ውሸት እንደሆነ መጋለጡ ላይቀር እውነትን ተናግሮ ከመሸበት ማለት
ለምን አትወገር? እውነትም እንዳሰት ከሆነች ነፍስ አልባ አረ ምን አባቷ በትንቱን አይውጣ ትሄድ ገደል ትግባ። ለምን ጥርቅ አትል ይጥፋ ደብዛ አባቷ ይዳደ ይሄድ ትውልድ አንከራታ ለምን አትወገር በቁም አትወጋ በድቅድቅ ጨለማ በፀሐይ በጨረቃ ራሷን ላብነቷ ካልሆነች ጠበቃ ያኔ ትውልድ ተምሳሌን እስካስጠበጠበች አረ ምን አባቷ ለራሷን ማትሆን ለሌላ ማትመች ለዚያ የትውልድ ጌጥ ኮከብ ማረግ ሆና አልታይት ካለች ጨለማን ተግና አቅም ጉልበት አንሷት ባስተት ከተመታች ተጠፍራ ትወርወር ትሆን ከምድር በታች ለምን አትወገር ያም ትውልድ እንደሷ ለምን አይወገር የገባውም ካፈር ትግሉ በረዘመ ጊዜው በጠመመ ይነረት ይወቃ እየተለቀመ የነብር ጥፍር ቆራጭ ያንበሳ ቅንድ ብላጭ ከውቅያኖስ ገብቶ ዋርካ አጋድሞ ፈላጭ ትንኝን አዋላጅ የዝንብ ቋንጣ ዘዛይ የዶሮ ወተት አዳይ ጀግናውን ሞልቶ ተርፎ እውነት አቅን ገዳይ ለምን አይወቀጥ ያ ትውልድ እንደ ገብስ ስም ታሪኳ አይጠፋ ጥላሸቱን አይለብስ ለምን አይወቀጥ በፈጠረው መዘዝ ቀደም ብሎ በስሎ ያ ትውልድ ይቀጥቀጥ ይመታ ባሉሉ የፖለቲካ አሁን ቀድሞ ያስቆጠረ ተደራጅቶ ትግልን ከዳዲ ያስጀመረ የብሔር ጭቆናን የመሬት ላራሹ የህዝባዊ መንግስት ጥያቄ ከታሹ ያ ትውልድ የይሁዳ አንበሳ ያጾም መንግስት ያን ወዙ ጫፍ ያለ ባለ ርስት ባለ ጉድ የምርጥ መኮንኖች ነፍሰ በላን ፋሽስት ዘመናዊን ፈንጋ የወያኔን ልክፍ እምቢኝ አሻፈረኝ ብሎ መታገሉ መታጠፍን ጠልቶ ከጠላ በቃሉ የወጋውን ጩቤ አዋልስም ካለ በየፈረንጁ ቤት ካልተንከባለለ በጥሬው ተይዞ ለምን አይደለስ አይጎድፍ ታሪኩ ካገሩ አይጠረዝ ለምን አይቆላ አር እንዳሻሩ ለጠላው እንዲያመች እየሆንም ለሄደው ለመጣው ካላልም በረከት ለምን አይመረት ተዛው ወቃ ደግሞ አይሸከሸክ ይፈቅፈቅ ታሪኩ ይውጣ ጥርምብሱ ነጭ አባቴ ብሎ ባለመጎንበሱ እንደ እንስሶቹ በለስ ቀናሾቹ ገብቶ ከዛ ጋጣ ካላ መነጀገ ካልበላ ካልጠጣ አልበጥስም ካለ ትፍቱን ካገሩ አላወጣም ካለ ትፍቱን ካፈሩ ለምን አይወገር ለምን ጥቁር አይለብስ ታሪኩና ክብሩ ለምን አይወገር ለምን አይወቀጥ ለምን አይመረጥ ከተሻለ አይጠፋ ለወንበር ያሮጠ የትውልድ ከርፋፋ ይህ ወንበር ናቂ ትውልድ ስለእውነት መስሎ ስለእውነት ያረረ እንደካቻ ምናምናና ዘንድሮስ መቼ ውሎ አደረ ይነቃቀስሩ እየተመት ለንጆሮ ልጅቶች ልበልቶ አደሮቹ ድጋፍ እስካልሰጠ እስካልሆነ ምቹ ያን ትውልድ ሳይዘሩ በቅለው ሳይበቅሉ የበሰሉት ጨለማውን ሳይው ዛሬ አንተ ተባሩት ያን ትውልድ ይውቀጡ ሲዘው ይጠብጡት ባዝፈር ጽፍራቸው ባልፋቁት ጥርሳቸው በድንትንትንትን ያርጉት እሱ ኖሮ እንጂ እነርሱ መች ኖሩት ያ ትውልድ በፈጠረው መዘዝ ቀደም ብሎ በስሎ ይወቀጫቱ ለድመታ ሰንጋሉ ግዜም እኮ ያብዳል ካደረው ጋር አድሮ ከዋለው ጋር ሙሉ ለምን አትወገር እውነትም እንዳትሰጥ ከሆነች ነፍስ አልባ አረ ምን አባቷ በትንቱን አይውጣት ይድገረድ ትግባ ለምን ጥረጣ አትል ይጥፋ ደብዛ አባቷ የዳደዬ ልጅ ትውልድ አንከራት ለዛ የትውልድ ጌጥ ኮከብ ማረጉና አልታይስ ካለ ጨለማን ተግና አቅም ጉልበት አንሷት ባስተት ከተመጣች ተጠፍራ ትወርወርቱን ከምድር በታች ለምን አትወገር ለምን አይወገር
ጋለቱ ላይ ከ አሁን ተሰናግሮ ከመሸበት ማለት
ለምንስ ይዋሻል? እስከ መቼስ ይዋሻል? ክፍል ሁለት የበሰለ ፖለቲካና ትግል ባህልና ልምድ ሲጠፋ ወይም ሲደበዝዝ አሉባልታ በየመድረኩ መንገሱ የሚጠበቅና የታየም ነው። በተለይም ስርዓቱ በሐሰት ላይና በአጭበርባሪነት ላይ የተገነባ ከሆነ ህብረተሰቡን ይበክለዋል። ዛሬ የማስታወቂያ ሚኒስቴር የሚባለው በአጼው ዘመን በፊት ለፊት ፕሮፓጋንዳ ሚኒስቴር ነበር የሚባለው። ለአገዛዙ ቅስቀሳ ለማድረግ የተመሰረተ ተቋም ማለት ነው። አሜሪካ ለምሳሌ በአገሪቷ ውስጥ በአጭር ሞገድ የሚያስተላልፍ የመንግስት ሬዲዮ ወይም ቴሌቪዥን የለም፣ በሕግ ክልክል ነው። መሰረቱ መንግስት በህዝብ ላይ ፕሮፓጋንዳ ማድረግ የለበትም የሚል ነው። ይህ ይባል እንጂ አሜሪካ የውጭ አገር ዜጎችን በራሱ ፕሮፓጋንዳ ለመቀየሱና አንጎላቸውን ለማጠብ በቢሊዮን ደረጃ ገንዘብ ያወጣል። የአሜሪካ ድምፅ ሬዲዮ ተብሎ ወደ ኢትዮጵያ በአማርኛ ኦሮሚፋና ትግርኛ የሚያስተላልፈው ተቋም ተልእኮው የአሜሪካን መንግስት አቋምና መስመር በቀጥታም በጃዙርም ማስተጋባትና ለዚህ አቋሙም ድጋፍ መፈለግ ነው። አሜሪካ ፕሮፓጋንዳ ያሰራጨብናል፣ ይነዛብናል ማለት ነው። ለዚህም ነው አንዳንዶች ቀላል ሰለባ ሆነው የአሜሪካ አቋምና ፖለቲካ ምንኛ ኢትዮጵያንና የአፍሪካ ቀንድን በአጠቃላይ እየጎዳ እንዳለ ማየት ተስኗቸው አሜሪካ ኢትዮጵያን ከወያኔ ነጻ ያወጣልናል ብለው የሚመኙትና የሚሞኙት። በደፈናው ፕሮፓጋንዳ ወይም ቅስቀሳ አሉታዊ ነው ማለት አይደለም። ማንኛውም ድርጅት መርሃ ግብሩ ተቀባይነት እንዲያገኝ መቀስቀስና ማስተማር አለበት። መንግስትም ወይም ስልጣን የያዘው ቡድን መስመሩን ለማስጨበጥና ድጋፍ ለማግኘት ቅስቀሳ ማካሄዱ የሚጠበቅ ነው። የህዝብን ንብረት ተቆጣጥሮ ማለትም መገናኛ ብዙሃንን በራሱ ቁጥጥር ስር አስገብቶ በህዝብ ኪሳራ ህዝብ ላይ ቅስቀሳ ሊያካሄድ ግን መፈቀድ የለበትም። የመንግስት ቁጥጥር መሰረዝ አለበት ማለት ነው። ይህ በእንዲህ እንዳለ ወደ ቅስቀሳው ስንመለስ የቅስቀሳ ሚና አዎንታዊ የሚሆነው አሉባልታና ውሸት ላይ ሳይመሰረት ብቻ ነው። ውሸትና ሐሰትን ማሰራጨት ቅስቀሳ ሳይሆን ማደናገርና መጥፎ መልእክትን ማስተላለፍ ነው። ጣሊያን ኢትዮጵያን ሊወር ሲነሳ የአገሪቷን ገጽታ አበላሽቶ በማቅረብ ራሱን እንደ አፈልጣኝና ነጻ አውጪ ሊያስመስል ሞክሮ ነበር። ህዝብንም በመከፋፈል በአማራው ላይ በክርስቲያኑ ላይ ያልነዛው የሐሰት ፕሮፓጋንዳ አልነበረም። ሰማዕት አቡነ ጴጥሮስና በደብረ ብርሃን በግፍ የተገደሉት ካህናት በአዲስ አበባ ተለቅመው የተፈጁ የዚያን ጊዜ ምሁራንም የሚረሱ አይደሉም። የአጼው መሰረታዊ ውሸት ራሳቸውን ስዩመ መለኮት ስልጣኑ የማይጠየቅ የማይገረሰስ ብለው ማቅረባቸው ነው ማለት ይቻላል። ይህን ሐሰት ያጋለጡ ሁሉ ፍትሐውያን ሳይቀሩ ተገርፈዋል፣ ታስረዋል፣ ተገዘዋል። ሐሰት ራሱን የጠበቀውና እውነት ነኝ ብሎ ሊሰየም የቻለው በጠመንጃና በአፈና ብቻ ነበር። ግን የካቲት 66 ደግሞ ይህን ሁሉ ውሸት መና አስቀርቶ ያን ክፉ ስርዓት ከትቢያ ከቶታል። እንኳን ሰው ዝንብንም አልገልባዩ የዋሾ ዋሾ ኮሎኔል ደግሞ መላ ስርዓቱን በውሸት ለስኖ ሊያቆም የቃጣና የሞከረ እንደነበር ዛሬ ያለውም ብዙሃኑ ዜጋ የሚያውቀው ነው። ወጣቱ ትውልድ ሐሰትና ውሸት ሲጎርፍበት በተወሰነ ደረጃ እውነት መስሎት ሊያምን ቢቃጣም በመሰረቱ የመንግስቱ አገዛዝ የቀጣፊዎችና የነፍሰ ገዳዮች አገዛዝ መሆኑን ማንም የሚስተው አይደለም። ይህም ኃጢአት በመሰረቱ የዚያን አገዛዝ ቁንጮዎች አራጆችና ተጠቃሚዎች ይመለከታል እንጂ በጅምላ ሁሉም በዚያን ጊዜ ተቀጥሮ የሰራን ዜጋ የሚበክል እንዳልሆነም ግልጽ ነው። የወያኔ አገዛዝ ሲመሰረት ጀምሮ ማገሩም ምሰሶውም ገመዱም ሳሩም ውሸት ብቻ ነበር። የሐሰት ታሪክ ጽፎ በመነሳት ኢትዮጵያን ገና ከናቅፋ ደደቢት ሲነሳ ሰርዞ ሁሉም ብሔረሰብ ይገንጠል ብሎ መርሃ ግብሩን አወጀ። ሐሰት ውሸት። የኢትዮጵያ ሕዝብ ከገዢዎቹ ተቃረነ እንጂ እርስ በርስ አብሮ የሚያስኖረው ቅራኔ አልነበረውም። ይህናቅ የሚናገሩትን እንደ ኢህአፓ አይነት ኅብረ ብሔር ድርጅቶችን ደግሞ የአማራ ትምክህተኛ ድርጅት የሸዋ አስመሳይ ተራማጆች እያለ በሐሰት ወነጀለ። ከትግራይ መሬት ውጡልኝ ሲልም ብረት ወድሮ ጠየቀ። ዛሬ ኢህአፓ በወያኔ ላይ ጦርነት ከፈተ ብለው ሐሰት የሚያናፍሱ የወያኔ የዛሬም የቀድሞም መሪዎች እንደሚሉት ሳይሆን ኢህአፓ ከወያኔ አመራር ጋር 9 ጊዜ ተደራድሮ ትብብርን ቢሻም ዋናውና መሰረታዊ ልዩነት የነበረው ወያኔ ኢህአፓ ከትግራይ ምድር ይውጣ ብሎ በመድረቁ ነበር። ዘር ከልጓም እንዲሉ አንድ የትግራይ ምሁር በጠባብ ብሔረተኛነት ተሸንፎ ወያኔን ያርሶ አደሩ መንግስት ብሎ በመሰየም ኢህአፓና ወያኔ የተጋጩት ኢህአፓ ወያኔን በኔ ስር ሆነህ ታገል ስላለው ነው ብሎ የዋሸውና የጻፈው ግለሰቡን ከማስገመት ባሻገር ሐቁን የሚደብቀው አልሆነም። በግንባርም በትብብርም አልያም በሁሉም መስመር ዓላማችን ተገጠመ በውህደትም ደረጃ እንተሳሰር ብሎ ኢህአፓ አማራጭ ቢያቀርብም ወያኔ መጀመሪያ ከትግራይ ውጡልን የትግራይ ህዝብ መሪ እኛ ብቻ ነን ብሎ እንቢ ማለቱ የግጭቱ መንስኤ መሆኑ መካድ አይቻልም። በዚህ በወያኔ የከረረና ጠባብ አቋም ተባባሪ በመሆን የኤርትራ ግንባሮች ጀብሃም ሆነ ሻዕቢያ በተለያየ ደረጃም ቢሆን ተባብረዋል። የኢህአፓን ሰራዊት ኢህአሰን ጥይት በመያዝ ጀብሃ ሲተባበር፣ ሻዕቢያ ደግሞ የወያኔን ኃይል በሰውና በከባድ መሳሪያ በመደገፍ ኢህአፓ ትግራይን ለቆ እንዲወጣ አስገድደዋል። ከዚያም ተባብረው በፖለቲካውና በዲፕሎማሲያዊው መስክ ጸረ ኢህአፓ ትግል አካሂደው በጎረቤት አገሮች በተለይም በሱዳን ብዙ ችግር በድርጅቱ ላይ ፈጥረዋል። ወደ ጎንደር ዘልቆም ወያኔ ኢህአሰን በተደጋጋሚ ወግቷል። ወልቃይት ጠገዴና ጸለምት የትግራይ መሬት ነውና ውጡ በሚል የደርግ ፍጻሜ ጊዜም በኃይል ደረጃ ተባብረውና በሱዳንም ተደግፈው ኢህአሰን በጎንደርና ጎጃም መውጋታቸው ሐቅ ነው። ይህን ለመካድ የሚነዛውም ዳሸን ተራራን የበለጠ ውሸት እርቃኑን ወጥቷል፣ ፈርሷል። ያወቁ መስሏቸው ያስጠሉ መስሏቸው በአገር ዜጋና ምሁር ላይም የሰናፍጭ ፍሬ ያህልም እምነት መያዝ አቅቷቸው ሁሉንም ፈጣሪና አሽከርካሪ ሰሜነኞቹ ማለትም ኤርትራውያን ናቸው ብለው የሚቃዡና ሌላውንም ሊያሳምኑ የሚጥሩ ክፍሎች ደግሞ በማያውቁት ታሪክ ወንዝ በድፍረት ገብተው ኢህአፓን ሻዕቢያ በሰረተው ሲሉ ይዋሻሉ። ለለውጥና ለሕዝብ የታገለውን የተማሪ እንቅስቃሴ ሁሉ የሻዕቢያ ፍጡርና መሳሪያ አድርገውም ለማቅረብ ሲነሱ ቅንጣትም ታክል አፍረትና አደብ አልታየባቸውም። ወያኔና ሻዕቢያ በበኩላቸው የተዛባ ታሪክን ማስተጋባት ከፖለቲካ አቋማቸው ጋር የተሰፋና የተያያዘ በመሆኑ የዜጎች ትግል በዚህ መልክ በእነሱ መሳሪያነት መቅረቡ ያስደስታቸዋል። ከእኛ በላይ አዋቂ፣ ከእኛ በላይ ተዋጊ፣ ከእኛ በላይ ስልጡን የለም ብለው ይውገረገሩ የነበረውን ያጠናክርላቸዋል። ሌላውን ሁሉ ተስፋ ያስቆርጣል፣ የዝቅተኝነት ስሜት ያስይዛልና ይህ ሐሰት መሰራጨቱን ይፈልጋሉ፣ ይወዳሉ። በኢትዮጵያ ተማሪዎች እንቅስቃሴ ተሳታፊ የነበሩ የሰሜን ተወላጆች በኢትዮጵያዊነታቸው አምነው የታገሉና አልፎም ሕይወታቸውን ለኢትዮጵያ ሕዝብ የሰጡ ናቸው። ወደ ግንባሮቹ ሄደው የጠበበውን እናሰፋለን፣ አቅጣጫ እናስይዛለን ወዘተ ብለው የሞከሩ ደግሞ በሕይወታቸው ለስህተታቸው ከፍለዋል፣ ተገድለዋል። የተማሪውን ትግል ሆነ ኢህአፓን ወደ ሻዕቢያና ባዕድ ሊያቆራኙት የሚጥሩት ደግሞ ሀገር በቀል ችግሮች መኖራቸውን ለመካድ ነው። በአጼው ዘመን የሥርዓቱ ግፍ ሕዝብን ለአመፅና ለትግል እንደ ገፋፋውና ተማሪውም ሆነ ኢህአፓ ወይም ጭቁን ሕዝብ መፈክር ያላቸው መሠረታዊ ጥያቄዎች ማሬላ ራሹ ዴሞክራሲ ለህዝብ ደሃው ይማር እኩልነት ይከበር ወዘተ መንስያቸው የነበረው ኢፍትሃዊና ጸረ ዴሞክራሲ ስርዓት ነው። አንድም ሆነ ግማሽ ጥያቄ ከአየርና ከጋ አልተቦጨቀም። የነበሩ ችግሮች ለተከሰቱ መፈክሮች እናቶች ሆኑ እንጂ በመሆኑም ኢህአፓ ወይም የተማሪዎች እንቅስቃሴ ብሔረሰቦች አይጨቆኑ ስላለ ብሔረሰቦች ተነስተው አላመፁም። ያመፁት ገና እንቅስቃሴ ሆነ ኢህአፓ ሳይመሰረቱ ወይም ይህ ነው የተባለው የለውጥን ትግል ሳይጀምሩ ነውና። የተማሪው ትግል ያነገባቸው መፈክሮች ህዝባዊ ነበሩ። ማሬላ ራሹ ዋነኛው ነው። የፊውዳል ልጆችና ተጠቃሚዎች ከከባሩና ጭፈኛው ላብር አምራቾች በዚህ መፈክር ቢበሳጩ የሚጠበቅ ነው። ግን ኢህአፓ በባዕድ ተመስርቶ የባዕድ ርዕዮት ተከትሎ የሌለ ችግርን ቀፈቀፈ ብሎ መዋሸት አሳፋሪና ዋሾቹንም የሚያጋልጥ ነው። በየካቲት አብዮት ህዝብ በብሔረሰብና በሃይማኖት ሳይከፋፈል ታገለ። ኢትዮጵያውያን እስላሞች ባካሄዱት ሰልፍ ክርስቲያኑንም ደግፎ ተሰለፈ። ሴቶች ለመብታቸው ታገሉ እንጂ ህዝብ አልተከፋፈለም። የካቲትም ሆነ የኢህአፓ ትግል መልእክት የክፍፍል ሳይሆን የአንድነት፣ ለባዕድ መገዛት ሳይሆን ሉዓላዊነት፣ አምባገነንነት ሳይሆን ዴሞክራሲያዊነት ነበር ነውም። ኢህአፓ የኢትዮጵያ ህዝብ ስቃይ ባቃጠላቸው አገር ወዳጅ ልጆቹ የተመሰረተ ህብረ ብሔርና የህዝብ ድርጅት ነው። የኤርትራ ችግር ከኢህአፓ ምስረታ በፊት የነበረና የተባባሰ ሆኖ ሳለ ኢህአፓ ችግሩ በሰላማዊና ዴሞክራሲያዊ መንገድ ይፈታ፣ የራስን ዕድል በራስ የመወሰን መብት ይከበር በሚሉ አቋሞች ዙሪያ ቢንቀሳቀስም አቋሙንና የግንባሮቹን የጠባብ ብሔረተኛነት አደጋ ከመረመረ በኋላ በወሰደው ይፋ አቋም ችግሩ በፌዴሬሽን ምስረታ መፈታት አለበት ብሎ አቋሙን በዴሞክራሲያ በማስፈሩ የሻዕቢያንም የወያኔንም ውርጅብኝ ተቀብሏል። ወያኔና የዛሬ ቁንጮው ኤርትራ ቅኝ ግዛት ናት ብለው መጽሐፍ ሲጽፉና ከኢትዮጵያ መለየቷም የግድ ነው ብለው ሲዋርቁ ኢህአፓ ይህን አቋም በመጻረርና የወታደራዊውንም ቡድን የከሰረ ፖለቲካ በማውገዝ ችግሩ በፌዴሬሽን ምስረታ ይፈታ የሚል አቋምን አቅርቧል። ሐቁ ይህ ነው። ኢህአፓ ለኤርትራ ግንባሮች ያኔም ቢሆን ዛሬ መሳሪያ አልሆነም። ታዛዥነቱ ለኢትዮጵያ ሕዝብና ጥቅም ብቻ ነው። ከዚህ ባሻገር ደግሞ ስንት ሚሊዮን ተወላጅ ያለውን ብሔረሰብ ለምሳሌ ኦሮሞና አማራ በጎሳ ደረጃ ለመሰየም መነሳትና ብሔረሰብ የሚለው ቃል የሚሰረዝ ማለት ከሳይንስም ከተጨባጭም ሁኔታ የሚያጣላና ይፈለጋል የሚባለውንም አንድነት የሚያርቅ ነው። ኢትዮጵያ ህብረ ብሔር ሀገር መሆኗ፣ ዜጎቿ የልዩ ልዩ ሃይማኖት ወይም እምነት ተከታይ መሆናቸው መርገሟ ወይም ሸክሟ ሳይሆን ጌጧና ጸጋዋ መሆኑን መቀበል የግድ ያስፈልጋል። የአገርን አንድነት በጉልበት ወይም የጭቆናን ዘመን መልሶ ከነግሳንግሱ በመስከል ለማስጠበቅ መጣር ወይም መመኘት አገራችንን ይጎዳል። የኢህአፓ አቋምና ሐቁ ይህ ነው። ታዲያ ምን ያስዋሻል? የነበሩት ስርዓቶችና አገዛዞች በሞላ የአገሪቷን ዋና ዋና ችግሮች እንኳን ሊፈቱ ያባባሱ ናቸው። ኢህአፓ የነሱን ቆሻሻ ሊያጸዳ ጣረ እንጂ ንጹህን ቤት ባቧራ አልሞላውም። ያበጠው ይፈንዳ ያለው ትውልድ ጥቂቶች በብዙሃኑ ላይ ሸክም መሆናቸው ያብቃ ባይ ነበርና በጥገና ለውጥ ወይ ዛሬም እንደሚባለው በመጪው ምርጫ እስቲ እንሞክራለን በሚል ባዶ ተስፋ ህዝብን መሸንገል የመረጠ አልነበረም።
የደላውና የከበረ ተቃዋሚ አልነበረም። የህዝብን መከራ በቅርብ የሚያውቅ ሮሻል አለ ቢባልም ከዝቅተኛ ደረጃ ከፍ ያላለ እና በኔቢጤነት ከብዙሃኑ የሚጠቃለል ነበር። በርግጥም አገዛዝ ሊደልለውና አዋቂና ምሁር ነህ ብሎ ከህዝብ ሊነጥለው ቢሞክርም ያ አኩሪ ትውልድ ያስተማረውን ሰፊ ህዝብ ሳይረሳ አገር ለሁላችንም ነች አሊያም ለጥቂቶች ከበርቴዎች በዝባዦች አትሆንም ብሎ ዱሩ ነው ቤቴ በሚል አምጿል። በቀይ ደም የተከተበ ታሪክንም ጽፏል። አጼው የተማሪውን እንቅስቃሴ በባዕዳን የሚመራ በጊዜው ሶቪየት ህብረት ለማለት ነበር ነው ብለው ሐሰት ያሰራጩ፣ ደርግ ደግሞ ኢህአፓን ከአረብና ከአሜሪካ ሲአይኤ አቆራኝቶና ኋላም ከዚያድ ባሬ የሶማሊያ ጋር አስተሳስሮ በማቅረብ ከህዝብ ሊነጥል ሞክሯል። ዛሬ ወያኔ በተቃዋሚ ኃይሎች ላይ የሚነዛው የሐሰት ክስና ዘመቻ ሌላ ምስክር ነው። በዚህም መሰረት የትናንት ወንጀለኞች የዛሬ ታሪክ ዘጋቢዎች ሆነው የኢህአፓን ስም እንዲያጠፉ ድጋፍና ትብብር እየሰጠ ነው። መድረኩም በዚሁ ከርፍቶ ባለበት የይሉኝታ ልጓም በመበጠሱ አሰቃቂ ወንጀሎችን ቀይ ሽብርን ሳይቀር በገሃድ እስከ መካድ ደርሰዋል። ካጂውም አራጋቢውም ትናንት የዚያ አረመኔ ሥርዓት ሎሌዎችና መሪዎች እንደነበሩ ግን ታሪክ የመዘገበው ሐቅ በመሆኑ ውሸት መለፈፉ ከንቱ ልፋት ነው። የትናንት ወንጀለኞች በንስሐ ሳያልፉ የዛሬ የህዝብ መሪዎች ተብለው መገኘታቸውም ነገር ዓለሙን አደበላልቆታል። እውነቱ ተነግሮ ባላለቀበት አገር መዋሸት የግድ ሆኖ መገኘቱ መቼም ሁሌም ያስገርማል። ለሽብሩ ዋናውና ብቸኛው ተጠያቂ የጊዜው አረመኔ ሥርዓት ሆኖ ሳለ አገዛዙን የሩቅ ተመልካች አድርገው እያቀረቡ ምሁሮቹ አልቻቻል ብለው ተፋጁ ብለው የሚከሱት ደግሞ የያኔው ሁኔታ እንኳ ሳይመጣባቸው ከእኔ ከሚከሱት ተመክሮ መማር ሲገባቸው እርስ በርስ ሲናከሱና ወያኔ ደስ ይበለው በሚልም በስተርጅና በአደባባይ ሲባቀሱ ሲነሱም ታዝበናል። ገበያው በዚህ መልክ ሲደራም ሐራሬ የተወሸቀው ነፍሰ ገዳይም በሽብሩ እኛም አልነበርንበትም ብሎ እየለፈፈ እየጻፈና እያጻፈ እንዳለ የምናውቀው ነው። ሁሉም አንድ ናቸው። ውሸት እየተስተጋባ በደርግና በሌሎች በኢህአፓና በመኢሶን መሃል ያለው መሰረታዊ ወሳኝ ልዩነት ሊጨበጥ ካልተቻለ የዚያን ጊዜ ሐቅ መረዳት የሚቻል አይሆንም። ዛሬ ወያኔን ወዳጅ ብሎ አብሮ ሊሰራ የተነሳ ቡድንና ወያኔን ጠላት ብሎ በሁለገብ ትግል ሊያወድም የተነሳ ኃይል ባንድ ሊሰለፉ እንደማይችሉትና እንደማይገባ ሁሉ የያኔውም ሁኔታ ተመሳሳይ ነበር። ያልተመራመሩ አይናገሩ እንደተባለው በቅድሚያ የሀገርን ታሪክና አቆል ለማወቅ መጣር ያስፈልጋል እንጂ ለውሸት ነፍስ ለመዝራት መዋደቁ ትክክል አይሆንም። ለዚያውስ እስከ መቼ ሊዋሽ ነው? ማንንስ እስከ መቼ ለማታለል ነው? ኢህአፓ ጦርነትን ሆነ ንትርክን ፈላጊ አይደለም። ሰሊጥ መስሏቸው ውሸት እየተቀባበሉ ድርጅቱን በጠብጫሪነትና ተናዳፊነት የሚከሱ አሉ። ባለፈው አገዛዝ ጊዜ ሽብርና ግድያ በደርጉ በራሱ ተጀምሮ ባለበት ኢህአፓ ተኩስ ጀማሪ ነበር ብለው የሐሰት ክስ ይደረድራሉ፣ ይደጋግማሉ። ወያኔም በ1983 ዓመተ ምህረት ኢህአፓን ራሱ ወግቶ ሳለ ድርጅቱን በጦረኝነት ከሶ በሽግግሩ ጉባኤም እንዳይሳተፍ ለማገድ ይህንኑ ምክንያቱን ደርድሯል። ዛሬም ቢሆን ኢህአፓን ህገወጥ ብሎና የተያዙ አባላቱን ደብዛ አጥፍቶ በጸጥታ መስሪያ ቤት ልዩ ጸረ ኢህአፓ መምሪያ መስርቶ በመንቀሳቀስ ላይ እያለ ኢህአፓን በጸረ ሰላምነት ለመክሰስ ሲነሳ ምላሱንም ያዝ አድርጎት አያውቅም። ኢህአፓ
በደርግ መጀመሪያ ዘመን ባወጣው ፕሮግራም በህጋዊነትና በሰላም ለመታገል ያለውን ፍላጎት ዴሞክራሲያዊ መብቶች ከተከበሩ ግልጽ አድርጎ ነበር። የጊዜያዊ ህዝባዊ መንግስት መስረታ ጥሪ ሁሉን አቀፍ ነበር። ወታደራዊ አገዛዝ የህብረት ግንባር ጥሪ ቢጤ ሲያወጣም ኢህአፓ በጭፍን የእንቢታ መልስ ሳይቀር ሁሉን አቀፍ እንዲሆንና በምን ምን ሁኔታም ሊመሰረት እንደሚችል ተቃሚ ጥቆማዎችን በይፋ አቅርቦ ነበር። አገዛዙ ግን በፖለቲካው መስክ ሽንፈቱን መቀበል ስለተሳነው በኢህአፓ ላይ የግድያ ዘመቻ ከፈተ። መስከረም 2 በይፋ ጦርነት አወጀ። ወደ ነጻ ርምጃና ቀይ ሽብርም ተሸጋገረ። ህዝብ ሁሉ የሚያውቀው ሐቅ ይህ ነው። የወያኔን ጦርነት ቻሪነትና አረመኔነት በሚመለከት ደግሞ ብዙ ሀተታ አቅርቡ የሚለን ዛሬ ሊኖር አይችልም። ወያኔ ሁሉን ቻይና ዴሞክራሲያዊ ነው የሚሉ ሰላም ፈላጊ ነው የሚሉ ወያኔዎችና ጥቂት ሆዳቸው ክሊናቸውን የገደለባቸው አይናቸውን ያጠፋባቸው ግለሰቦች ብቻ ናቸው። ሆድ ሲቀድም መታወር መደንቆር ይመጣል ተብሎ የለ። ከዚህ ሌላ ግን ኢህአፓ ከትንሽ ትልቁም ድርጅት በአገር ወዳድነት መለስተኛ ፕሮግራም ሲተባበር መቆየቱ የተመዘገበ ነውና ህብረት አይፈልግም የሚለው ክስ የጠራራ ፀሐይ አሳፋሪ ውሸት ነው። በአጼው ዘበን ኢብነ አግ ተብሎ ከሚጠራው ድርጅት ጋር ከአፋሮች ድርጅት ጋር ወዘተ ሊተባበር ሞክሮ ነበር። በደርግ ጊዜም ከኢድህና ከሌሎች ጋር ህብረት መስርቶ ነበር። ደርግ ሊወድቅ አካባቢ ደግሞ ከኢድህ መኢሶንና ሌሎችም ጋር ሆኖ ኢድሃቅን መስርቶ ነበር። ከዚያም ለፓሪስ ጉባኤ፣ ለኢተፖሊስ ምስረታ፣ ለጊዮኑ የሰላምና እርቅ ጉባኤ፣ ከዚያም ለኢዴሃህ ምስረታ ኢህአፓ ግንባር ቀደም አካል ሆኖ ተንቀሳቅሷል። በእኩልነት በጋራ ፕሮግራም ለምሳሌ የኢዴሃህ መሰረታዊ ሰነዶች የተረቀቁት በአገር ቤት ህጋዊ ሆነው በሚሰሩ ድርጅቶች ከመሆኑ ሌላ ዋና ዋና የአመራር ቦታዎችም የተሰጡት ለነሱ ነበር። ኢህአፓ ይህ ድርጅት ገድሎኛል፣ አድምቶኛል፣ ትንሽ ነው፣ ሰው የለውም ሳይል በእኩልነትና በአንድ ድምፅ ባለቤትነት የታገለ መሆኑ መቼም ሊካድ የማይገባው ሐቅ ነው። ከዚህ ባሻገር ግን ድርጅቶች የተሳሳተ መስመር ሲገፉ ወይም ህዝብን ሲክዱ ኢህአፓ ተችቷቸዋል። የፖለቲካ መስመር ትግልና የሐሳብ ልዩነትን በሰላማዊ መንገድ መያዙና በዚሁም ላይ ትግል ማካሄዱ ተናዳፊነት ሳይሆን የትግል ግዴታ ነው። ግርግር ያመቻል ብለው የህዝብን ትግል መጠቀሚያ ለማድረግ የተነሱትን ኢህአፓ አጋልጧል። ይኮራል እንጂ በዚህ ስራው አያፍርም። ትናንት ከመንግስቱም ሆነ ከመለስ ጋር ሆነው ህዝብ ላይ ወንጀል የፈጸሙ ወይም የወንጀል ተባባሪ የሆኑት አጠፋን ሳይሉ ይቅርታ ህዝብን ሳይጠይቁ ከህዝብ ጎራ መቀላቀል ብቻም አይደል መሪነን ብለው ሲሞሸሩ ኢህአፓ ተቃውሟል። ወደፊትም በተቃውሞው ይቀጥላል። ቀይ ሽብርን ሲክዱ አጋልጧል። ወደፊትም ያጋልጣቸዋል። ህዝብን ከተው የወያኔ መሳሪያ ሲሆኑ አውግዟል። ወደፊትም ይቀጥልበታል። የድርጅት መሪዎች የህዝብ አገልጋይ መሆን አለባቸው የተባለውን መርህ ጥሰው ጣዖት ለራሳቸው ሲያስጠርቡ ኢህአፓ በቃላት ወርፏቸዋል። ወደፊትም ይቀጥልበታል። ከዚህ ሌላ ግን ኢህአፓ ማንንም አይሰድብም። ስድብና ሰው አዋራጅ ስርዓቶችን የሚታገል ስነ ስርዓት ያለው ድርጅት ነውና። ግና የፖለቲካ ትችት ስድብ የሚመስላቸውና የፖለቲካ መሪያቸው ከተተቸ የሙት ሙት የሚመስላቸው ክፍሎች ምናልባትም ስህተታቸውን ለማረምና ንቃታቸውን ለማሳደግ መጣር ይገባቸዋል እንጂ በኢህአፓ ላይ የሐሰት ክሶችን መደርደር አይጠቅማቸውም። የህዝብ ትግልና የአገር ህልውና ጉዳይ ስለሆነም ከዚህ በፊትና በላይ ማንንም ማስቀደም ስለማይቻል የተሳሳተን ተሳሳተ የከዳን ከዳ ማለቱ ለኢህአፓ ግዳጄ ከሚላቸው አንዱ ነው። በዚህ ረገድ ለምሳሌ ገና ከእንጭጩ ክህደቱ የነበረው ግለሰብን ማጋለጡና የህዝብን ጎራ ተጠንቀቁ ማለቱ የሚታወስ ቀና ስራ ነው። ክህደት ስንፈጽም ቃል ኪዳን ስናፈርስ ለወያኔ የሚጠቅም ስራ ስንሰራ የህዝብን ጎራ ስናተራመስ ከድርጅት ድርጅት እየዞን ስንበጠብጥ ወንጀላችንን ስንክድ ዝም በሉን ቁጣ ኢህአፓ አይቀበልም። ስለማይቀበል ግን በሐሰት ሂሶች ብዕሩን ለማዶልዶም መጣሩ ውጤት አልባ ነው ይሆናልም። ለውሸት የለው ፍሬ ነው በመጨረሻው።
ሞለ ፋሽሶ ያጎየ ዛሬ ለቆጠኑ እንበረከከ የለታን ተዋጋ እንበሩ ከዚያነው በዘመናት
ግንባርክና ታየው Goodbye, can I tell you?